Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ጤና ይስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ረቡዕ ነሐሴ 22 2012 ዓ.ም የጋቢና ቪኦኤ ዝግጅት ጀምሯል። ለምሽቱ ከያዝንላችሁ ውስጥ ጥቂቶቹን እናስተዋውቃችሁ። በኢትዮጵያ የአየር ንብረት ለውጥ የህዝቡ የኑሮ ዋስትና ላይ አደጋ እንደደቀነ በምጻረ ቃሉ PHE ኢትዮጵያ በሚባል የሚታወቀው ተቋም አስታወቀ።
የተለያዩ በለመድነው አግሮ ኢኮሎጂ ሁለት ምናመርታቸው ነገሮች እንደ በፊቱ በተለመደው ምርት እየሰጡ ውጤት እያመጡ አይደለም። ይሄ መላው ህብረተሰባችን እየነካ ያለ ሁኔታ ነው ማለት ነው።
የሰማችኋቸው የኢትዮጵያ ስነ ህዝብ ጤናና አካባቢ ጥበቃ ወይም ጥምረት ዋና ዳይሬክተር አቶ ነጋሽ ተክሉ ናቸው። በዚህ ጉዳይ ላይ በምሽቱ የሚሉን አለ። ወጣት በጎ ፈቃደኛና የማህበረሰብ አገልጋይም እንግዳ አድርገናል።
እየተዘገርኩ ያለሁት ነገር በጣም የሚገርም ሁኔታ ጎዳና ላይ ወድቀው የምናገኛቸው አቅመ ደካሞች ወታደሮች በፊት ወታደር የነበሩ ሰዎች ነው።
ዘካሪያስ ኪሮስ ነው የምሽቱ እንግዳችን ነው። ወጣት ስራ ፈጣሪ አርቲስቶች በኮቪድ-19 ምክንያት ተቋማቸውን ለመዝጋት ተገደዋል። ቢሆንም አልተሸነፍንም። ለጊዜውም ቢሆን በድረገጽ አገልግሎታችንን እየሰጠን በኋላ ላይ እንመለሳለን ብለዋል። ተሞክሯቸውን ያጋሩናል። ሙዚቃም አለን። አብራችሁን ስለምትቆዩ እያመሰገንን መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ አብሬያችሁ ዘልቃለሁ። ስመኝሽ የቆየ አጫጭር ከዓለም ዙሪያ የተሰባሰቡ ዜናዎችን አሰማናለች። ወደ እሱ እንለፍ። አመሰግናለሁ ኤደን። በድሬዳዋ አስተዳደር የኮሮና ቫይረስ የተገኘባቸው ህሙማን ለይቶ ማከሚያ በሆነው የሳቢያን ሆስፒታል ውስጥ ያገለግሉ የነበሩ የህክምና ባለሙያዎች ያለ ቅድመ ማስጠንቀቂያ ከለይቶ ማከሚያው ሆስፒታል ስራችንን እንድናቋርጥ ተደርገናል ሲሉ ለአሜሪካ ድምጽ ተናገሩ። የህክምና ባለሙያዎቹ ወደ ቤተሰቦቻቸው ከመቀላቀላቸው በፊት የቫይረሱ ምርመራ እንዳልተደረገላቸውና ለ14 ቀን ራሳቸውን ለይተው እንዲቆዩ አለመደረጉንም ገልጸዋል። ባለሙያዎቹ ለሶስት ወር ያልተከፈለ የጥቅማ ጥቅም ጥያቄዎችም አለን ሲሉ ቅሬታቸውን አቅርበዋል። የድሬዳዋ አስተዳደር ጤና ቢሮ በበኩሉ የህክምና ባለሙያዎቹ ወደ ቤተሰቦቻቸው እንዲቀላቀሉ የተወሰነው በአንዳንድ ባለሙያዎች በቀረበ ጥያቄ መሰረት ነው ሲል ምላሽ ሰጥቷል። ቢሮው ሐኪሞቹ ማግኘት የሚገባቸውን ጥቅማ ጥቅሞችም እንዲሰጣቸው መፍቀዱን ገልጿል። ዘገባውን ከድሬዳዋ ያደረሰን አዲስ ቸኩል ነው። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ቡድንና ኦሙንጋ በሚል አጽሮት የሚታወቀው የአንጎላ ሰብአዊ መብት ቡድን የሀገሪቱን የጸጥታ ኃይሎች ከሰዋል። የደቡባዊ አፍሪካዊቱ ሀገር የጸጥታ ኃይሎች የኮቪድ-19ን መዛመት ለመቆጣጠር ሲባል የተደነገገውን የመንቀሳቀስ ገደብ በማስከበር ተግባር ላይ ቢያንስ 6 ሰዎች መግደላቸውን የሰብአዊ መብቶቹ ቡድኖች ገልጸዋል። ካለፈው ግንቦት እስከ ሐምሌ ወር በነበረው ጊዜ ውስጥ ስለተገደሉት ቢያንስ 7 ወጣት ወንዶች ፍጹም ግልጽና የተሟላ ምርመራ እንዲካሄድ ጥሪ አቅርበዋል። ከተገደሉት አንደኛው የ14 ዓመት ዕድሜ ልጅ መሆኑንም ቡድኖቹ ጠቁመዋል። ሁለቱ የሰብአዊ መብት ተሟጋች ቡድኖች ያወጡት መግለጫ የአንጎላ የጸጥታ ኃይሎች በቫይረሱ ምክንያት የተደነገገውን የአስቸኳይ ጊዜ አዋጅ በሚጥሱ ሰዎች ላይ በተደጋጋሚ ከሚገባው በላይ ኃይል ይጠቀማሉ ሲል ከሷል። የዩናይትድ ስቴትስ የበሽታ መቆጣጠርና መከላከል ማዕከል ኮቪድ-19ን በሚመለከት ያወጣው አዲስ መመሪያ እንዳሳሰባቸው የጤና ጉዳይ ጠቢባን ተናግረዋል። በቫይረሱ ከተያዙ ሰዎች ጋር ንክኪ የነበራቸው ሰዎች የቫይረሱ በሽታ ምልክት ካልታየባቸው በስተቀር ምርመራ ማድረግ አያስፈልጋቸውም የሚል መመሪያ ማዕከሉ ትላንት አውጥቷል። የበሽታ መቆጣጠርና መከላከል ማዕከል ከዚህ በፊት ያወጣው መመሪያ በቫይረሱ ከተያዘ ሰው ጋር ንክኪ ያለው ሰው ሁሉ እንዲመረመር የሚመክር ነበር። ለዚህ ለውጥ የተሰጠ ምንም ማብራሪያ የለም። እስከ 50 በመቶ የሚሆነው የቫይረሱ መዛመት የህመሙ ስሜት በማይታይባቸው ሰዎች የሚተላለፍ በመሆኑ ከኮቪዱ በሽተኞች ጋር የተነካኩትን ሰዎች ተከታትሎ የመመርመሩ ተግባር አስፈላጊ መሆኑን በጆርጅ ዋሽንግተን ዩኒቨርሲቲ የህዝባዊ ጤና ፕሮፌሰርና የአስቸኳይ ህክምና ባለሙያ የሆኑት ዶክተር ሊና ዊን አስገንዝበዋል። ተጋላጭ የሚባሉት ሰዎች ግን ከቫይረሱ በሽተኞች ጋር ከተነካኩ እንዲመረመሩ የበሽታ መቆጣጠርና መከላከል ማዕከሉ መምከሩን ቀጥሏል። የጆንስ ሆፕኪንስ ዩኒቨርሲቲ ባወጣው አሃዝ መሰረት በአሁኑ ወቅት በዩናይትድ ስቴትስ ከ5.7 ሚሊየን በላይ የኮሮና ቫይረስ በሽተኞች አሉ። ከ178,500 በላይ ደግሞ ለህልፈት ተዳርገዋል። በዚህም ዩናይትድ ስቴትስ ከዓለም ቀዳሚ ቦታ መያዙን ቀጥላለች። አድማጮች፣ ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ለዜናዎቹ ስመኝሽ የቆየን አመሰግናለሁ። ጋቢና ቪኦኤ መደመጡን ይቀጥላል። ኤደን ገረመው የምሽቱ አስተናጋጃችሁ ነኝ። አሁን ወደ ዕለቱ ርዕሶች እንሻገር። በኢትዮጵያ የአየር ንብረት ለውጥ የህዝቡን የኑሮ ዋስትና ላይ አደጋ እንደደቀነ በምህጻረ ቃሉ ፒኤችኢ ኢትዮጵያ ተቋም አስታውቋል። የዕለቱ አብይ ርዕሳችን ነው። ወደዛ ከመሻገራችን በፊት ግን አንድ ልዩ ወጣት እንግዳ እናስተዋውቃችሁ። አዲስ አበባ ጎጃም በረንዳ አካባቢን የሚያዘወትር ሰው ወጣቱን በጎ አድራጊ ዘካሪያስ ኪሮስን ያውቀዋል። ዘካሪያስ እጅ አጥሯቸው ጎዳና ላይ የወደቁትን ይመግባል። ለአረጋውያን የንጽህና አገልግሎት ይሰጣል። የዘመመ ጎጃቸውንም ይጠግናል። እሱና አጋሮቹ የሚያደርጓቸውን መልካም ግብሮች በማህበራዊ መገናኛ አውታሮች ላይ የሚያዩ ኢትዮጵያውያን የተቻላቸውን ይደግፉታል። የተገኘውን ይዞ ዘካሪያስም እርዳታ ወደሚያስፈልጋቸው ወገኖች ቤት ይመላለሳል። ሀብታሙ ስዩም ከወጣቱ መልካም አድራጊ ዘካሪያስ ኪሮስ ጋር አጭር ቆይታ አድርጓል። በመቀጠል ይደመጣል።
ይኸው እንግዲህ
ቤት ማን ይገባል? ማንስ ያኛል? ከርቀት እንኳን ለመጠየቅ ሰዎች በዚህ ሰዓት ላይ በኮረና ሰዓት በዚህ
ተስፋውን አሰፋ፣ ዮሐንስ አለሙ እና ጓደኞቻቸው የሚባሉ አሜሪካን ሀገር ዳላስ ቴክሳስ የሚኖሩ ወንድሞች ናቸው የገዙሉት። እሺ እናታችን አሜን።
ከገባው እንግዲህ ወደ አሁን አመት ሊሆነኝ ነው። ወደ 10 ወር ወደ 9 ወር ነው። እንደ እድሜው አይደለም ጥሩ የሚሄደልን ነው። ወደዚህ ስራ ወደዚህ የበጎ አድራጎት እንቅስቃሴ እንግዲህ የተለያዩ ነገሮች ሊያስገቡ ይችላሉ። ያው አንዳንዴ በቃላትም ላትገልጻቸው ትችላለህ፣ ውስጥ የሚሰማ ነገሮች አሉ። ግን በብዛት የአቅመ ደካሞች ገንዘብ ጥየቃ ወደ የተለያዩ ሰዎችም ወደ እኛም ወደ እኔም በዚህ ዝም ብሎ አለቆች ብለህ ምን ብለው ይመጣሉ አይደለም። በዛ ሰዓት ልብሳቸው ቆሽሾ ገላቸውን በእንደዚህ አይነት ትንሽ ቆሻሽ ብሎ ምናምን ስታይ ለምን እነዛን ነገሮች ወደ ጥሩ ነገር ቀይሬ በጎ ስራ ቢሰራ እነዚህም ሰዎች ያርፋሉ የሚል ነገር እንትን አለ። ከዛ ነው በቃ የቀጠል ነው እየቀየረ መጣ መልኩን። ከዛ ውጭ የተለያዩ የበጎ አድራጎት ስራዎች መስራት እንቀጠልም አልኩ። እንደዛ ነው
እንግዲህ። ዘካሪያስ፣ አንተና አጋሮች በመሆን የተለያዩ ሰዎችን የሚደግፉ ስራዎችን ስትሰሩ በማህበራዊ መገናኛዎች ላይ ትታያላችሁ። በብዛት የምትታወቁባቸው ስራዎች የትኞቹ ናቸው? እንደ አዲስ ለሚሰሙ አድማጮች እስቲ ንገረን፣ ምንድን ነው የምታደርጉት?
በብዛት የምንታወቅበት በምንድን ነው? ለቤት እንክብካቤ፣ አቅመ ደካሞችን ቤት ማደስ፣ ጎዳና ላይ ያሉ ሰዎች እንደዚህ አረጋውያን ሲሆኑ ሆነው ስናገኛቸው ተንቀሳ አቃሽ ቤት አለች፣ እሷን አሰርተን ከፍራሽ ከብርድ ልብስ ጋር እንሰጣለን፣ ቤት እናድሳለን። በብዛት የምንታወቀው ገላ አጥበን ልብስ በማልበስ ነው፣ በብዛት የምንታወቀው ማለት ነው። አሁን በዚህ በኮቪድ ምክንያት ትንሽ ክፍተት ተፈጥሮብን ያው ወደ ሌሎች የበጎ አድራጎት ስራ እንትን ብለናል። ያው ራሱን እየሰራነ ነው። ከኮቪድ ኢትዮጵያ ውስጥ ገባ ከተባለ ጀምሮ ሰዎች ግንዛቤ እያስጠበቅን ነው፣ እንትን እጅ እያስታጠብን ምናምን ያለ ነው አልተሆነው ነው ማለቴ ነው። የበጎ አድራጎት እንቅስቃሴ
ይሄን እሺ ታርገው ይወልድ ዋው እንደዚህ ያደረክ እንደዚህ ያደረክ ኒየ ተላሻለው ተብለት ይቀር
የኮቪድ-19ን ነገር ካነሳ ብዙ ችግሮችን ያባባሰ እንደሆነ ይስማል። በእናንተ ስራ ላይስ ምን አይነት ጫና ፈጠረ?
ተረጂዎችን ብዛት እና አይነት ጀምሯል። ተቸግረው የማያውቁ ሰዎች አንተ ጋር ይመጣሉ። አንዳንዴ ሞራልህም ሁሉ የራስን ይነካል። በጣም ምክንያቱም የሆነ ሰዓት ላይ ሰጪ የነበሩ ሰዎች ተቀባይ፣ የሚያጎርሱ የነበሩት ራሳቸው ጎራሽ፣ የሚያበሉ የነበሩ ራሳቸው ሌሎች መብላት የሚፈልጉ ሆነው ታገኛቸዋለህ። በዚህ በሽታ ምክንያት አብዛኞቹ ደግሞ እኛ ደግሞ ቀርጸን ችግረኞችን ቀርጸን ማህበራዊ ሚዲያ ላይ ለቀን ነው እርዳታ የምናገኘው። እነዚህ ሰዎች አብዛኞቹን ደግሞ ቀርጾ ለመልቀቅ በጣም አስቸጋሪ ነው። ምክንያቱም ከብዙ አንግል ማለት ፍላጎት ላይኖራቸው ይችላል። ነገ ከነገ ወዲያ ወደ ትክክለኛው መስመር ሲመጣ ሰዎች በእኛ ላይ እንዳይዘባበቱብን ምናምን ስለምንፈልግ ባንቀረጽ፣ ካልተቀረጹ ደግሞ ሰው አይቶ ለመርዳት ይቸገራል ነው። ይህን ችግር ፈጥሮብናል ሊልህ ይችላል።
እንግዲህ ዘካርያስ፣ በማህበራዊ መገናኛዎች ላይ እናንተ ከምታግዟቸው ሰዎች ጋር የተደረጉ ቪዲዮዎችን አሰራጭተህ አይቻለሁ። ሁሉም ማለት ይቻላል አሳዛኝ ታሪክ ያላቸው ናቸው። በአጭር ውስጥ የማትረሳቸውን የተወሰኑትን ታሪኮች ንገርልን አድማጮች።
አንዳንዴ ምን ይገጥመሃል መሰለህ፣ የሆነ ጊዜ ላይ በዚች ሀገር ትልቅ ስራ የሰሩ እናቶች አባቶችን ታገኛለህ። በብዛት ግን አሁን በጣም እየተቸገርኩ ያለሁት ነገር በጣም በሚገርም ሁኔታ ጎዳና ላይ ወድቀው የምናገኛቸው አቅመ ደካሞች ወታደሮች፣ በፊት ወታደር የነበሩ ሰዎች ነው። ይሄ ነው ወይ ዋጋው እንላለን፣ አንዳንዴ እናዝናለን። እኛ ወጣቶች ነን፣ ነገ ከነገ ወዲያች ሀገር የሆነ ሀገር ቢደርስባት ወታደሩ ሆነን ሌላ መልኩ ሀገራችን ለማገልገል እንፈልጋለን። ግን እንደዚህ አይነት ሰዎች ሲሆን ላይ በውትድርና ሀገራቸውን ያገለገሉ ሰዎች ወድቀው ቆሽሸው እርቧቸው ጠምቷቸው የሚያነሳሰባቸው ጎዳና ላይ እናገኛቸዋለን። እና አብዛኞቹ የሬዲዮ ኦፕሬተር የነበረ በዚያድ ባሬ ወረራ ጊዜ የሬዲዮ ኦፕሬተር የነበረ አንድ ሰው አግኝተናል። ባለስልጣናት የነበሩ በደርግ ዘመነ መንግስት ያገኘነው ሰው አለ። ዶክትሬት ያለው በዚህ ወደ ሰራተኛ ሰፈር ላይ ያገኘነው አለ። ገላውን አጥበን ልብሱን አልብሰን በጣም በሚያሳዝን ሁኔታ ወድቆ ያገኘነው ሰው አለ። ብዙ ብዙ ልትል ትችላለህ። ያው ከጊዜ አንጻር ግን ይህንን ሌላ ነው የሚችለው። ወንድም
መሰል ስራዎችን በየቀኑ ለመስራት ከግለሰብ አቅም በላይ የሆነ ወጪ የሚጠይቅ ይመስለኛል። ምን አይነት ድጋፍ ነው ከበጎ አድራጊዎች የምትፈልገው? እንዴትስ ነው የምታሰባስበው? ይሄ ስራስ ነገ ምን ደረጃ ላይ ነው ደርሶ ማየት የምትፈልገው?
አዎ እንግዲህ የምንመኘው ነገር ሁሉም ሰው ችግሩ ተቀርፎለት ብናይ ደስ ይለናል። በመጀመሪያ ግን እኛን ማለት እኛ የምንረዳቸውን ሰዎች ለማግኘት በስልክ ቁጥራችን 0911112752 እንደዚሁም ደግሞ በአካል ደግሞ ጎጃም በረንዳ፣ አዲስ አበባ ጎጃም በረንዳ የሚባል ቦታ ወለጋ ሆቴል ፊት ለፊት እዛ ሊያገኙን ይችላሉ። ግን በወደፊት እኔ ማየት የምፈልገው እኛ የደረስንበት ቦታ እኛ ልንረዳቸው የሄድንበት ቦታ ያሉ ሰዎች ችግራችን ተቀርፎ በቃ አጥተዋል። አይ የሚረዳን ሰው አጣን የምንልበት ሳይሆን የሚረዳችሁ ሰው ተገኝቷል የምንልበት ደረጃ ላይ። ምክንያቱም የሆነ ጊዜ ላይ ልንረዳ ሄደን የሚረዳ ሰው ስላጣን ምንም ማድረግ አንችል የምንልበት ጊዜ አንዳንድ ስለሚገጥመን፣ እኔ የምፈልገው እግሬ የረገጠበት ቦታ አንድ ምስኪን ሰው በማህበራዊ ሚዲያ ላይ አስተዋውቄ ያን ሰው ወዲያው እንዲረዳ ማየት ነው እልሜ ማለት ነው። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ ዘካርያስ ኪሮስ።
በጣም በጣም እግዚአብሔር ያክብርልኝ። አመሰግናለሁ። ሰላም።
ሀብታሙ ስዩምና እንግዳውን እናመሰግናለን። አድማጮች፣ ከጋቢና ቪኦኤ ጋር ናችሁ ያላችሁት። የአሜሪካ ድምፅ ጋዜጠኞችና ዘጋቢዎች በኮቪድ-19 ምክንያት ከስቱዲዮ ወጥተው ይህን ፕሮግራም የምናሰናዳላችሁ ከየመኖሪያ ቤታችን ሆነን ነው። አሁን ወደ ዕለቱ አብይ ርዕስ እንሻገር። ኢትዮጵያ ውስጥ በድርቅ ይጠቁ የነበሩ የተለያዩ አካባቢዎች ሰሞኑን በጣለው ከባድ ዝናብና በጎርፍ ተጥለቅልቀዋል። በእነዚህ የጎርፍ አደጋዎች የበርካቶች ህይወት ሲጠፋ በሺዎች የሚቆጠሩ ሰዎችም ከቤት ንብረታቸው ተፈናቅለዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት OCHA በነሐሴ ወር ባወጣው ሪፖርት በያዝነው ክረምት እየጣለ ያለው ከባድ ዝናብ በሚያስከትለው ጎርፍ ከ2 ሚሊዮን በላይ ሰዎች እንደሚጠቁ አስታውቋል። ከተጠቂዎች ውስጥ ከ400,000 በላይ የሚሆኑት ከቤትና ንብረታቸው ይፈናቀላሉ ብሏል። የአካባቢ ጥበቃ ባለሙያዎች የአየር ንብረት ለውጥ እያስከተለ ያለው ተደጋጋሚ የድርቅና የጎርፍ አደጋ በህብረተሰቡ ላይ ትልቅ ተጽዕኖ እያደረሰ እንደሆነ ጠቁመው መንግስት ለጉዳዩ ትኩረት እንዲሰጠው ጠይቋል። ጉዳዩን የተከታተለችው ስመኝሽ የቆየ ተከታዩን ዘገባ አሰናድታለች።
በደቡብ ክልል ኦሞ ዞን ዳሰነች ወረዳ የኦሞ ወንዝ ውሃ ሞልቶ በመጥለቅለቁ ከቤት ንብረታቸው ከተፈናቀሉ ከ43,000 በላይ ሰዎች መሃል አንዱ ጆን ሎማላ ነው። በዳሰነች ወረዳ ከሞራቴ አካባቢ ተወልዶ ያደገው ጆን እንደ አብዛኛው የአካባቢው ህብረተሰብ በከብት እርባታና አሳ ማስገር ይተዳደር ነበር። ባለፈው ሚያዝያ በላይኛው የኦሞ ሸለቆ አካባቢዎች የጣለው ከባድ ዝናብ ባደረሰው የጎርፍ አደጋ ግን እሱና ቤተሰቦቹ የመኖሪያ አካባቢያቸውን ሸሽተው በኬንያ ድንበር አካባቢ ተጠልለው ይገኛሉ። ጀምሮ የጣለው ከፍተኛ ዝናብ ያስከተለው የወንዝ መጥለቅለቅ በዳሰነች ወረዳ ዙሪያ በሚገኙ 20 ደሴቶችና 19 ቀበሌዎች ላይ ጉዳት ሲያደርስ 43,670 ሰዎችን ደግሞ አፈናቅሏል። በደሴቶቹ ላይ ይኖሩ የነበሩ ወደ 500,000 የሚጠጉ ከብቶችም አደጋ ላይ ናቸው። ይህ ከፍተኛ ዝናብ ያስከተለው የጎርፍ አደጋ በአካባቢው በ30 ዓመት ውስጥ ታይቶ እንደማይታወቅ ይነገሩን የወረዳዋ ዋና አስተዳዳሪ አቶ ቀብራራው ተክሌ ናቸው።
ይሄ ከፍተኛ ነው ማለት ይቻላል። ምናልባት ከፍተኛ ነው ማለት የምንችልበት አንደኛው ኬዝ በፊት የማይመጣባቸው ቦታዎች ለና ነው ውሃ ሞልቶ ሰዎችን ያፈናቀላለው እና ምናልባት ከፍተኛ ዝናብ ነው ወደ የዘነበው ላይ። ስለዚህ እንደ በፊት ቢያንስ ከ30 ዓመት በፊት የነበረው ትሬንድ ነው ወደ የተከሰተው። እሱም ደግሞ ምናልባት ሰዎች የሚይዙባቸው ቦታዎች ላይ በብዛት ይዘው ነው ረዲ ሰዎች ወደ ውጭ ያወጣለው እና በጣም ከፍተኛ ነው። ከወትሮ ለየት ያለ ውሃ ነው ረዲ የፈሰሰ ማለት ነው።
ከድንገተኛ የጎርፍ አደጋው ጎን ለጎን በየጊዜው እየተባባሰ የሚሄደው የአየር ንብረት ለውጥ በከብት እርባታ የሚተዳደረውን የህብረተሰብ ክፍል ለግጦሽ መሬት እጦት ይዳርገዋል። በዳሰነች ወረዳ የግጦሽ መሬት በድርቅ ምክንያት በሚራቆትበት ወይም በውሃ በሚጥለቀለቅበት ወቅት ህብረተሰቡ የግጦሽ መሬት ፍለጋ የሚያደርገው ጥረትም በኬንያ ድንበር ክልል ካለው የቱርካና ህብረተሰብ ጋር እንደሚያጋጫቸው ጆን ይናገራል።
ከፍ ግጦሽ ምን የለም እኮ ዞሮ ነዋል። አንደኛ እንዳልኩ ዝናብ የለም፣ ጊዜው ተቀላቅሏል። መድራት ከባድ ድራት ናለ። ሳር የሚባል ነገር የለም። ሳር ያለበት አካባቢ ነው ዋ በዋ ተሸፍነዋል። ወደ ላይ ደግሞ ከፍ ካልሽ ደግሞ እኛሁን የምኖርበት ስንሰብ መንደር 3 ኪሎ ሜትር ኬንያ ውስጥ ነው የምትገቡ እና ወደ ኬንያ ውስጥ ከብቶች እየገቡ ግጭትን ይፈጠራል። በቱርካና ማህበረሰብ ቱርካና ማለት ኬንያ ውስጥ የምኖሩ ትራይቦች ናቸው እና በቱርካና ሀገር ሁሉ ግጭት አለ። በዚህ ምክንያት ማለት ነው
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ኦቻ ባለፈው ሳምንት ያወጣው መረጃ እንደሚያመለክተው ከሐምሌ ወር አጋማሽ ጀምሮ በአፋር፣ በጋምቤላ፣ ኦሮሚያና ደቡብ ክልሎች በተከሰተ ጎርፍ 30,000 ሰዎች ከቤት ንብረታቸው ተፈናቅለዋል። በተለይ የአዋሽ ወንዝ ሙላት በአፋር ክልል ባደረሰው አደጋ ወደ 20,000 የሚጠጉ ሰዎች መፈናቀላቸውን መረጃው ያሳያል። ይህ መሰሉ ያልተለመደ ከፍተኛ ዝናብና ጎርፍ በኢትዮጵያ ውስጥ የአየር ንብረት ለውጥ ከሚያደርሳቸው ተጽዕኖዎች አንዱ መሆኑን የኢትዮጵያ ስነ ህዝብ ጤናና አካባቢ ጥበቃ ወይም በምህጻረ ቃሉ PHE ኢትዮጵያ በሚባል የሚታወቀው ጥምረት ዋና ዳይሬክተር አቶ ነጋሽ ተክሉ ያስረዳሉ።
መሬቱ በዛፎች ካልተሸፈነ፣ ተራቆተ መሬት ከሆነ ጎርፉ እንደፈለገው በኃይለኛ ፍጥነት እንዲወርድ የሚከላከለው የሚያበርደው ሁኔታ አይኖርም። እነዚህ ሁሉ ከክላይሜት ቼንጅ ኢምፓክት ጋር ይተሳሰራሉ። መራቆቱ፣ ዛፎች መቀነሱ በብዙ ቦታዎች ቀላል የማይባል ቁጥር ደሴቶች ውስጥ ዊዝን ኦሞ ያሉት የግድ ካልወጡ ኤግዚስት የማያደርጉበት ሁኔታ እንዲፈጥ ሆኗል። ስለዚህ ጎርፍ ትልቁ የክላይሜት መገለጫ መሆኑ ጥሩ ማሳያ ነው ማለት ነው።
ዓለማችን ከምንጊዜውም በላይ የሞቀች ነው። ይህ የሙቀት መጠን መጨመር ደግሞ በርካታ ስጋቶችን ፈጥሯል። አቶ ነጋሽ የከባቢ አየር ሙቀት መጨመር እያስከተለ ያለው የአየር ንብረት ለውጥ በኢትዮጵያ የግብርና ምርት ላይ ስጋት ለደቀነው የአንበጣ መንጋ መፈልፈል አመቺ ሁኔታ ከመፍጠር አንስቶ የህብረተሰቡን የኑሮ ዋስትና የሚፈታተኑ በርካታ አደጋዎችን እንደደቀነ ያስረዳሉ።
ከዚህ በፊት ሲበቅልበት ከነበረ ቦታ ፕሮዳክቲቪቲው እየቀነሰ ወደ ከፍ ያለ ቦታ የሚሄድ ቡናም እያንዳንዱ አርሶ አደር ከዚህ በፊት ሲያመርትበት የነበረ አግሮ ኢኮሎጂ እየተበለሸበት ወደ ከፍተኛ ቦታ የሚጋበዝበት ከብቶቻችንም ሳይቀር። ስለዚህ የተለያዩ በለመድነው አግሮ ኢኮሎጂ ሁነን የምናመርታቸው ነገሮች እንደ በፊቱ በተለመደው ምርት እየሰጡ ውጤት እያመጡ አይደለም። ይሄ መላው ህብረተሰባችን እየነካ ያለ ሁኔታ ነው ማለት ነው። እንደ ካንሰር እና ተመሳሳይ አይነት ህመሞች እየበረከተ ነው ያለው። ይሄ የአየር ብክለቱ ውጤት የሆኑ ህመሞች አሁን እየሰፉ ያሉበት ነው።
በአንድ ወቅት በደን ተሸፍነው የነበሩት የኢትዮጵያ ተራራማ ቦታዎች በህዝብ ብዛት ቁጥር መጨመርና ያንን ተከትሎ በሚመጡ የእርሻ መስፋፋቶች አሁን ተራቁተዋል። ህልውናዋ ከተፈጥሮ ሀብት ጋር ለተያያዘው ኢትዮጵያ ይህ ትልቅ ስጋት ነው የሚሉት አቶ ነጋሽ ሀገሪቱ የአየር ንብረት ለውጥን ለመዋጋት የተፈጥሮ ጥበቃ ላይ ማተኮር እንዳለባት ይመክራሉ።
እስካሁን ሚዛን የሰጠ ስራ በሚገባው እየሰራን ነው አልልሽ። ይህ በሆነበት ለክላይሜት የሚከላከል ጠንካራ የሚቲጌሽን እና የአዳፕቴሽን ስራ እየሰራ ነው ማለት አንችልም። ሙከራዎች አሉ፣ እንቅስቃሴዎች አሉ፣ ምርጥ ተሞክሮዎች አሉ። ግን አጠቃላይ የኢትዮጵያ ድህነትንም እርሻችንም ዘላቂ በሚያደርግ ኢነርጂያችንም ዘላቂ በሚያደርግ አቅጣጫችን መፈተሽ አለብን ነው። ሁለተኛው የወጡ ስትራቴጂዎችስ በተጠናከረ ኮሚትመንት የሚፈልገው እየተፈጸሙ ነው ወይ ብትይም እዛ ላይ ውስንነት አለ።
ጆን እና ሌሎች ከዳሰነች የተፈናቀሉ ህብረተሰቦች በመንግስት እርዳታ እየተደረገላቸው ቢሆንም የህልውናቸው መሰረት ለሆኑት ከብቶቻቸው የግጦሽ መሬት ማግኘት ግን አሁንም ያሳስባቸዋል። ለዛም ነው አቶ ነጋሽ በአንድ ወቅት የአየር ንብረት ለውጥን ለመግታት በዓለም አቀፍ ደረጃ በሚደረጉ በርካታ ድርድሮች ላይ አፍሪካን ወክላ ተሳተፍ የነበረችው ኢትዮጵያ ዘላቂ ልማት ማምጣት የምትችለው የተፈጥሮ ሀብትን መንከባከብ ላይ መሰረት ያደረገና የተቀናጀ ፖሊሲን መተግበር ከቻለች ብቻ ነው ሲሉ የሚመክሩት። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ የቆየንና እንግዶቿን እናመሰግናለን። ከጋቢና ቤጋናችሁ ያላችሁት አብራችሁን ስለሆናችሁ እናመሰግናለን። አሁን ደግሞ ወደ ወጣት ስራ ፈጣሪዎችና የጥበብ ባለሙያዎች እንሻገር። ዘላን የፈጠራና የባህል ማዕከል ከሰፊ ህልም ጋር በአዲስ አበባ ቦሌ አካባቢ 500 ሰዎችን መያዝ የሚችል የፈጠራ የአውደሬና የውይይት ማዕከል የከፈተው በዚሁ ባለንበት በ2012 ዓ.ም ነበር። በአዲስ ተስፋ ያላቸውን አማጣው ማዕከሉን የከፈቱት ወጣቶች ግን በኮቪድ-19 ምክንያት ላልተጠበቀ ኪሳራ ተዳርገዋል። በዚህም የተነሳ ማዕከላቸውን ለጊዜም ቢሆን ዘግተው ወደ ድረገጽ መዞራቸውን ከሰሞኑ ይፋ አድርገዋል። የማዕከሉን አጋር መስራች ሃና ኃይሌን አነጋግሬያት ነበር። ከሃና ኃይሌ ጋር በነበረን ቆይታ ስላጋጠማቸው ተግዳሮትና ስለ ድረገጽ ገበያ ተወያይተናል። ቀጣዩ ዘገባም ይህን የተመለከተ ነው። ሃና ኃይሌ ዘላን የፈጠራና የባህል ማዕከል የተመሰረተበትን ዓላማ ከምታብራራበት ዘገባው ይጀምራል።
ዘላን የፈጠራና የባህል ማዕከል ነው። አሁናዊ የሆኑን የአርትና ማንነትን በተለያየ መንገድ የሚዳስስ ማዕከል ነው። አሁን ደግሞ ያው ለየት ባለ መልክ መሰላል። ምክንያቱም ያው ባለው ሁኔታ መልስ ለመስጠት ያህል ማለት ነው።
ዘላን የፈጠራ ማዕከል ሊመረቅ ባለ በዋዜማው የመጀመሪያው ኮቪድ-19 ታማሚ በሀገሪቱ መገኘቱ በራሱ የሰዎችን መሰባሰብና ዘላን የቆመበትን ዓላማ እንዳናጋው የምትገልጸው ሃና ኃይሌ ያለፉት 5 ወራት ቀላል እንዳልነበሩም ታስረዳለች።
ነገሩ ወደ ማህበራዊ ገጾች ላይና የበደረገጻችን ማውጣት ጀመረን። ሁሉንም ነገር በኦንላይን እንዲሆን ለማድረግ ማለት ነው። ላይ በኢትዮጵያ ልኬትና በጣም ይከብዳል። ምክንያቱም ለመታየት ጥሩ ነው፣ ስራውን ለማቅረብ አሪፍ ነው። ግን ከዛ በላይ የገቢ መፍጠር እድሉ በጣም ትንሽ ነው። ይሄ በኦንላይን የሚሰሩ ነገሮች ላይ እና ለቤት ኪራይ መከፈል አለበት። ግን ከዛም በላይ ምንድን ነው ወደ ኦንላይኑ በምንሄድበት ጊዜ ከትንሽ ወራት በኋላ ያው በተፈጠረው አለመረጋጋት በኢትዮጵያ ውስጥም ኢንተርኔት ሲጠፋ ሌላ ተጋላጭ የሚያደርገን ነገር ነው ለችግር። ምክንያቱም አንድ ህዝቡን ልናገኝበት የምንችለው መንገድም አጣን ማለት ነው። እና መቼ እንደሚያቆም ይሄን ነገር አላወቅንም፣ መቼ እንደሚቀጥል እና ለእኛ ቀን በቀን ኪራዩን ስናስበው ያው በወር አይደለም እያስፈጋን ነው። በቀን የምናጠፋውን ጊዜ እናቃለን። በቀን ስንት ሺህ ብር እንደምናጠፋ እናቃለን። እና እሱ አንድ ሌላ ተግዳሮት ነበር ለኛ። እና ከዛም በላይ ደግሞ ስናስበው አሁን ስቲል ለምሳሌ አዲስ አበባ ውስጥ ኦፊስ አለን፣ ቤቱ ቢዝነሳችን አልተዘጋም። ግን እንደ አዲስ ማሰብ እንዳለብን ተረድተናል። ምክንያቱም ኮቪድ ነገ ተነገ ይጠፋል ብለን እኛ ስሜታዊ መሆን የለብንም። ምክንያቱም እኛ ያው ባለን ሁሉም ነገር ነው ይህን ቦታ ልንከፍት የቻልነው፣ ባለን በራሳችን ገንዘብ ያጠራቀምነው፣ በራሳችን ጊዜ ላብ፣ ሁሉንም ነገር እና ግን ያ ማለት ሊንግሪዳ አዲስ ነገር ነው። ችግር ውስጥ ደግሞ ራሳችንን መውደቅ የለብንም። ኤንድ እንደ ቢዝነስ ደግሞ ስናየው ብዙ እንትን አይሰጥም፣ ሴንት አይሰጥም። ምክንያቱም አንድ ስቴፕ ወደ ኋላ መውሰድ አለብን ብለን አነስ ያለች ቢሮ ተከራየን። ያለውን ቤት መመለስ የሚባል ነገር አለ፣ ያው ኪራይ የሚያቅተው ቤቱን እንደተረከብነው መመለስ አለብን። ስለዚህ ያን ያህል እንደገና ደግሞ ሌላ ወጪ አለው። ይህን ወጪ ራሱ መመለሻ እኮ ገንዘብ ያስፈልጋል። ሰው ስንም ማድረግን እና እነዚህ ወጪዎቹ ቁጭ ብለን ስናስባቸው ልክ መምጣት አለበት መጨረሻው ላይ እና ለሚቀጥሉ 2 ዓመታት ኢቨን ትንሽ ኦፊስ ኖሮን ትንሽ ቢሮ ኖሮን
ሀና ኃይሌ ዘላን በድረገጽ ላይ መልካም የሆነ ተቀባይነት እያገኘ መምጣቱን ጠቁማ መተዳደሪያ ማግኘቱ ቢከብድም እንኳን እንደሚቀጥሉት ግን በተስፋ ትናገራለች።
በማህበራዊ ገጾች ላይ ያሉ ስራዎች ላይ ገቢ መፍጠር ይከብዳል። ለአንዳንዶቹ ቀለል እንዲልም አድርጎላቸዋል። ምክንያቱም ዲዛይነር ሲኮን የተለያየ ስራዎች ላይ እዚህ ቀላል ነው፣ በቃ ሱቅ ላይ ያስፈልግ ይችላል። አሁን ግን እኛም ማና አላወቅም፣ በቃ ላይ ኦንላይን ያለው ነገር ላይ በምን አይነት ገቢ ጥሩ ገቢ አንድን ሰው ራሱን እንዲችል የሚያደርግ ገቢ ማግኘቱ በጣም ከባድ ነው እና ግን ይሄ ደግሞ የሁላችንም እንትን ቢሆን ደስ ይለኛል። ሁላችንም ብናስብበት ደስ ይለኛል። ምክንያቱም በፊታችን ለ2 ዓመት ከዛም በላይ የሚሆን ጊዜ ምን እንደሚሆን አናውቅም እና ይህንን ደግሞ አሁኑም ጀምረን ዴቨሎፕ እያጠነከርን በምንሄድበት ጊዜ ለሚቀጥለው ዓመታት እየጠነከርን እንደሚሄድ ያደርገናል ማለት ነው። ምክንያቱም አሁን ባለው ሁኔታ ያው የተለያዩ ባንኮች የሚሰጡት እንትኖች አሉ፣ አሪፍ ፔ አለ፣ ኢባንኪንግ ብዙ አይነቶች አሉ። ግን ስቲል ያው እንደ ህዝብ ገና ነን። ስለዚህ ያንን ላይ ደግሞ ለመድረስ የእኛም ብቻ ጥረት ሳይሆን የብዙ ሰዎች ጥረት ነው የሚጠይቀው።
ዘላን የባህልና የፈጠራ ማዕከል በኢንስታግራም በድረገጽ ሬዲዮ እና በራሳቸው በዘላን የፈጠራ ማዕከል ድረገጽ ላይ በፈረንሳይኛ በአማርኛ እና በእንግሊዝኛ ስራዎችን እያቀረበ ይገኛል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ። እንግዳይን ሀና ኃይሌን አመሰግናለሁ። ለዛሬ የያዝንላችሁ የጋቢና ቪኦኤ ጥንቅሮች እዚህ ላይ ተጠናቀቁ። ኤደን ገረመው በመስተንግዶ፣ ትዝታ በላቸው በፕሮግራም አርትዖት፣ ስመኝሽ የቆየ በዜናዎቹ፣ በኤልያስ አስማረ አቀናባሪነት አብረናችሁ አምሽተናል። እስከ ነገው ምሽት ድረስ ሰላም ቆዩልን።